ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ እሁድ ሚያዝያ 16 2014 ዓ.ም ተመረጠ የፋሲካ በዓል ዝግጅታችን ጀመረ። በመላው የክርስትና እምነት ተከታዮች ዘንድ ትልቅ ክብር የሚሰጠው የትንሳኤ በዓል በኢትዮጵያ ሲከበር ነው ቀኑ መሽቷል። በዚህ በዩናይትድ ስቴትስና በሌሎች ሀገራት ደግሞ ገና እየተከበረ ይገኛል። በዓሉን የምታከብሩ በሀገር ውስጥና በውጭ ሀገራት የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው አደረሳችሁ ይላል። በምሽቱ አውደ ዓመቱን የተመለከቱ ዘገባዎችን ይዘናል።
ያለንን ገንዘብ ደግሞ በማጣጣም እንደዚህ ትሽንኩርት እንቁላልም ዶሮንም አንድ ላይ አድርገን ለነዚህ አቅም ሊያጡና ለኢኮኖሚ ለተቸገሩ ሰዎች በየአካባቢው እየዞርን እየሰጠን ያለነው እና ይህን ይመስላል። ፍላቆጠልሰራለነው
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን። ከምሽቱ ዝግጅቶች ጋር ኤደን ገረመው መሰናዶውን እየመራው አብሬያችሁ ዘልቃለሁ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አብራችሁ እንድታመሹ በአክብሮት እየጋበዝን አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በደቡብ ናይጄሪያ የህገ ወጥ ነዳጅ ማጣሪያ ውስጥ በደረሰ ፍንዳታ ቢያንስ 80 ሰዎች መሞታቸውን የድንገተኛ አደጋ አገልግሎት ዛሬ እሁድ አስታወቀ። የሀገር ውስጥ መገናኛ ብዙሃን እስካሁን 100 ሰዎች መሞታቸውን ዘግበዋል። ደቡባዊ የነዳጅ ዘይት ግዛትና ወንዞች ኢሞ ተብለው በሚጠሩ አካባቢዎች መካከል ባለው ህገወጥ የማጣሪያ ቦታ ላይ ከትላንት በስቲያ አርብ እንዳታው መድረሱን ፖሊስ አስታውቋል። በአካባቢው ቢያንስ 80 የተቃጠሉ ሰዎች አስክሬን መገኘቱንም በአካባቢው የሚገኘው የብሔራዊ ድንገተኛ አደጋ አስተዳደር ኤጀንሲ ኔማ ባልደረባ ኢፊአኒ ናናንጂ ተናግረዋል። ጉዳቱ የከፋ በመሆኑ ቁጥሩ ከዚያም ሊጨምር እንደሚችል ተቆማል። ህገወጥ የነዳጅ ቆፋሪዎችና ደንበኞቻቸው በቆፈሯቸው ቱቦዎች ውስጥና ጫካ ውስጥ የብዙ ሰዎች አስክሬን እንደሚገኝ መሰማቱንም የአደጋ ጊዜ ኤጀንሲው ባልደረባ ተናግረዋል። ሩሲያ የዩክሬን ደቡባዊ ወደብ አቅራቢያ ማሪዮፖል ውስጥ በሚገኘው አዞስታል ብረት ፋብሪካ ላይ የአየር ጥቃት መፈጸሟን የዩክሬን ባለስልጣናት አስታወቁ። በሺዎች የሚቆጠሩ የዩክሬን ተዋጊዎችና ሲቪሎች በነበሩበት በዚህ የብረት ፋብሪካ ላይ ከፍተኛና ጥብቅ ከበባ እንዲደረግ የሩሲያው ፕሬዝዳንት ቭላድሚር ፑቲን ባለፈው ሳምንት በሰጡት ትዕዛዝ መሰረት የሩሲያ ወታደሮች ቦታውን ለመያዝ ሲታገሉ ቆይተዋል። ይህ በእንዲህ እንዳለም ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ በማሪዮፖል የሚገኘው ሕዝብ ከፍተኛ እርዳታ እንደሚያስፈልገው ጠቅሶ ሁኔታው በጣም አስጨናቂ ነው ብሎታል። ድርጅቱ አያይዞም አዞስታል ብረት ፋብሪካ አካባቢ የሚገኙ በሺዎች የሚቆጠሩ ሲቪሎችን ለማስወጣትና የቆሰሉ ዜጎችን መርዳት እንዲቻል ለእርዳታ ሰራተኞች ያልተገደበና ያልተደናቀፈ አስቸኳይ ይለፍ እንዲሰጠው ጠይቋል። ዛሬ ለዩክሬናውያን የኦርቶዶክስ እምነት ተከታዮች የትንሳኤ በዓል ሲሆን ፋብሪካው ላይ ቦምብ የተጣለውም በዚህ ዕለት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ በዋና ከተማዋ ኪቭ ውስጥ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና ከመከላከያ ሚኒስትር ሎይድ ኦስቲን ጋር ተገናኝተው ለመነጋገር ቀጠሮ መያዙን ተናግረዋል። ይህ መረጃ ከዩናይትድ ስቴትስ መንግስት ባለስልጣናት ወገን እስካሁን አልተሰማም። በህፃናት ላይ መንስኤው የማይታወቅ ሄፓታይተስ ወይም የጉበት በሽታ መታየቱ ከተነገረ በኋላ ቢያንስ የአንድ ልጅ ህይወት ማለፉንና በ12 ሀገሮች ውስጥ በ169 ህፃናት ላይ መታየቱን የዓለም የጤና ድርጅት WHO ማስታወቁን ጠቅሶ ሮይተርስ ዘግቧል። የዓለም የጤና ድርጅት ባለስልጣናት የመጨመሩ ምክንያት ምን እንደሆነ ያስታወቀውን በአዳጊዎች ላይ የታየውን ኩበትን የሚያጠቃው የሄፓታይተስ በሽታ ምክንያት ባለሙያዎች ሲመረምሩ መቆየታቸውን ዛሬ ይፋ ባደረገው የቁጥር መረጃ አስታውቋል። በተጨማሪም ከሶስት ቀናት በፊት በዩናይትድ ኪንግደም፣ በዩናይትድ ስቴትስ፣ ስፔን፣ እስራኤል፣ ዴንማርክ፣ አየርላንድ፣ ኔዘርላንድ፣ ጣሊያን፣ ኖርዌይ፣ ፈረንሳይ፣ ሮማንያ እና ቤልጅየም ውስጥ የታየ ሲሆን ከ114 እስከ 169 ታዳጊዎች በሄፓታይተስ ተይዘዋል። ከአንድ ወር እስከ 16 እና 17 የእድሜ ክልል ላይ ባሉ ታዳጊዎች ላይ ሲሆን የጉበት ንቅለ ተከላ ያስፈልጋቸዋል ተብሏል። አድማጮች፣ ለዜና የተመደበው ጊዜ በዚህ ያበቃ። ከቀሪ የእሁድ ምሽት የትንሳኤ በዓል ዝግጅት ጋር ልተዋችሁ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ እሁድ ሚያዝያ 16 2014 ዓ.ም የትንሳኤ በዓል ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት ዛሬ እንግዲህ በክርስትና እምነት ተከታዮች ዘንድ ትልቁ ዋጋ የሚሰጠው የጌታ ኢየሱስ ክርስቶስ የትንሳኤ በዓል ነው። በተለያዩ የሀገሪቱ ክፍሎችም በዓሉ ሲከበሩላል። እኛም ታዲያ አውዳመቱን የተመለከቱ ዘገባዎችን ይዘናል። ወደዛ ከማለፋችን በፊት ግን ሙዚቃ እንጋብዛችኋለን።
Yeah.
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁ የፋሲካ ዝግጅታችን ነው የተከታተላችሁ ያላችሁት። ያስተናገድኳችሁ ያለሁት ኤደን ገረመው ነኝ። ከዚህ በመቀጠል የምናልፈው ወደ ዘገባዎቻችን ነው። አቶ ሰይፈ ዱክ ይባላል። በ30ዎቹ እድሜ ክልል ውስጥ የሚገኘው ሰይፈ በአዲስ አበባ በግል ድርጅት ውስጥ ተቀጥሮ ይሰራል። በሀገር ውስጥም በውጭም ካሉ ዘወትር በትዊተር ከሚያገኛቸው ጓደኞቹ ጋር ሆኖ ገንዘብ በማሰባሰብ ለፋሲካ በዓል በየሰፈሩ ላሉ ችግረኞች ዶሮ፣ እንቁላልና ሌሎችም ግብአቶችን ድጋፍ አድርገዋል። ችግሩ የጸና መሆኑን አይቼ አዝኛለሁ። በዚያው መጠን ደግሞ በየሰፈሩ ስንዞር እኔ ሻላለሁ፣ እዛኛው ቤት ውስጥ ከበድ ያለ ችግር አለ፣ ለነሱ ስጡ የሚሉ ሩህሩህ ስላጋጠሙኝ ያለው መተሳሰብ አጽናንቶኛል ብሏል ሰይፈ። ተቆንጅት ታዬ ጋር በስልክ ቆይታ አድርጓል።
አቶ ሰይፈ ዱክ ጤና ይስጥልኝ፣ እንደምን አምሽተሃል? እንኳን ለብርሃነ ትንሳኤው አደረሰህ ላለው ከወዲሁ
አመሰግናለሁ። እንኳን አብሮ አደረሰን።
ለፋሲካ በዓል ችግረኞችን ለመርዳት እየተንቀሳቀስክ መሆኑን ሰምተን ነው የደወልነው። ምን እያደረክ ነው?
ጓደኞች ጋር በመሆን እንዲሁም ውጪ የሚኖሩ በዚህ በሶሻል ሚዲያ የትዊተር ላይ ከማውቃቸው ጓደኞች ጋር በመሆን ባለን አቅመ ደካማ ለሆኑና በዚህ በኢኮኖሚ በጣም ችግር ለወደቁትን ሰዎች ያለንን ለማጋራት የተወሰነ ስራዎችን ሰርተናል። አሁንም ደግሞ እየሰራ ነው ያለ ነው እና ጥሩ ነገር እያገኘንበት ሰዎችንም እያስደሰት ነው ያለ ነው።
ምን እያደረጋችሁ ነው? እስቲ ዘርዘር አድርግልኝ።
እኛ አስበን የነበረው ያው ከበዓል ፋሲካ እንደመሆኑ በቤት ውስጥ የተለመደውን ዶሮ ዝግጅትን የመሳሰሉ ነገሮችን ለማቅረብ ነበረ። በኋላ ግን ችግሩ ትንሽ ከፍ ስላለ ያለንን ገንዘብ ደግሞ በማብቃቃት እንደ ዘይት፣ ሽንኩርት፣ እንቁላልም ዶሮንም አንድ ላይ አድርገን ለእነዚህ አቅም ሊያጡና ለኢኮኖሚ ለተቸገሩ ሰዎች በየአካባቢው እየዞርን እየሰጠን ያለ ነው እና
መልካም ነው። ሰይፈ፣ በዚሁ በበዓሉ ሰሞን ነው ያሰባችሁት ወይስ ቀደም ብላችሁ ስትዘጋጁበት ነበር?
ይህንን ያሰብነው ከበዓሉ በፊት ነው። ኦልሞስት ወደ 10 ቀን ያህል ፈጅቶብናል። ይህንን የምናደርገው ያው የማህበራዊ ውይይት ስፔስ ስላለው በትዊተር ላይ እዛ ላይ ሁሉ እንገናኛለን። እሱም ከውይይታችን አንዱ ወሮ ሲያደርግ ነው። ለምን ሁልጊዜ ውይይት ብቻ ከሚሆን ሰዎችን ለምን አናግዝም? እናወራለን። ግን ይህንን አሁን ለፋሲካ ከ10 ቀን በፊት አንድ ላይ ለመወያየትና ኦርጋናይዝ ለማድረግ የተለያዩ ሰዎችን መርጠን በዛ መሰረት ጥሩ ሁኔታ አድርገን ሰርተናል። ሁሉም አሁን ከስራው መልስ በውይይቱ መሀል የፖለቲካ ነገር ማውራቱ አይቀርም። ሀገሪቷ ውስጥ በተፈጠረው ችግር ምክንያት ሁሉም ያስባል፣ ይጨነቃል። በተለይ ደግሞ ከሀገር ውጭ ያሉ ሰዎች በቅርበት ሁሉን ነገር ስለማይከታተሉ የሀገር ውስጥ ነገር ያስጨንቃቸዋል እና ቀጥታ እዚህ ካለነውም ሰዎች ዳይሬክትሊ ኢንፎርሜሽኑ ምን አለ ምንድን ነው የሚለውን ነገር እንወያያለን። ያው በቅርባችን መጠንና ያ ነገር እያደገ በጣም ጥሩ ግንኙነት ነው የፈጠረልንና ፖለቲካው ላይ ከመወያየት ባለፈ አንዳንድ ድጋፎችንም በተደጋጋሚ በተለያየ አቅጣጫ ይደረጋል። ዲያስፖራውንም ደከመኛ ነው ያለውን ነገር በየጊዜው ይልካል። ችግሮች ወደ ተፈጠሩበት አካባቢ በሙሉ ገንዘቦችን እያዋጣ ይልካል እና አዲስ አበባ ላይ ግን እንደዚህ ሰብሰብ አድርጎ አልተሰራም። በዛ ምክንያት ነው እስቲ ይህንን ለባህል እንሞክረውና በቀጣይ ደግሞ በሰፊው ለመስራት ፕሮግራም እያደረግን ያለ ነው።
ስንት ትሆናላችሁ በትዊተር ላይ ይሄንን ለማድረግ የተወያያችሁት?
በተለያየ ጊዜ ስንሰበስብ እንግዲህ በቋሚነት ከ30 በላይ እንሆናለን። ግን ውይይቱ በየቀኑ ስለነበረ አዳዲስ ሰዎች ይገባሉ። ያለውን አይዲያ ሲሰሙ ደስ ይላቸዋል፣ እነሱም ይሳተፉ ነበር እና ቁጥራችን አሁን እየጨመረ እየሰፋ ነው የመጣው እና በጣም ደስ የሚል ሁሉም ለሀገሩ የሚያስብና የሚጨነቅ ስራ ለመስራት ሁሉም ቃል እየገባ ነው ያለው እና ከዚህም በላይ ሞር እንሰራለን ብዬ ተስፋ አደርጋለሁ።
ጥሩ። እንግዲህ ሰይፈ፣ እርግጥ ሰውን ለመርዳት ለመተሳሰብ እንዴት ተነሳሳህ ሊባል አይገባም። እንዴት ሩህሩህ ሆንክ የሚል ጥያቄ መጠየቅ የለበትም። ግን አንተ እንዴት ይህንን ለማድረግ ተነሳሳህ?
እኔ በግሌ እንደዚህ ሰዎችን መርዳት ደስ ይለኛል። በቃ ያለኝን ነገር ማካፈል ከልጅነት ጀምሮ ደስ ይለኛል ነው ያ ነገር እያደገ እያደገ መጥቶ ከዚህ በፊት የተለያዩ ቦታዎች ላይ እየተሳተፋለሁ በተለይ እርዳታ የሚያስፈልጋቸው ሰዎች ላይ ከሌሎች ሰዎች ጋር በመሆንም ብቻዬንም በመሆን ያንን ነገር አደርጋለሁ እና ምናልባት እንግዲህ ተፈጥሮ ካደለች ነገር አንድ ነው ብዬ አስባለሁ ከሰው ጋር ያለን ነገር ሼር አድርገውላ መጠቀም
ለችግረኞቹ ምን አይነት ድጋፍ እያደረጋችሁ እንደሆነ ገልጸህልናል ያው ዶሮ እንቁላል ዘይት ሽንኩርት የመሳሰለውን ሰጥተናል እየሰጠንም ነው ብለኛል የችግረኞቹ ቁጥር ትንሽ አይደለምና እንግዲህ የኛ ችግር ይብሳል የሳቸው ገሻል ይላሉ ለማለት ያስቸግራልና እንዴት አድርጋችሁ ልትደርሷቸው ወይም እንዴት አድርጋችሁ ልትለዩዋቸው ሞከራችሁ
እኛን ችግረኞቹን ለምንለየ ሞከርንበት ወዲህ ምንድነው በውይይታችን መሃል ችግራቸውን ወደ ውጪ ያላወጡ ሰዎች አሉ ደበቀብለው ቤታቸው ችግራቸውን እያሳለፉ ያሉ አሉና አካባቢዎቹን እዚህ አካባቢ ይባል ነገር እንመርጥ ነበር እዚህ አዲስ አበባ ላይ 5 ነው የተከፋቀሰውና እነሱም በአካባቢያቸው ላይ ሞር ችግሩ ጫን ያለበት አካባቢ ብለን የመረጥነው አካባቢ ላይ ሄደናል ከዛም ባለፈ ደግሞ ባለን ሶስት መጠቀም እየተጓዝን እየተንቀሳቀስን ቤት ለቤትም የገባንበት ሁኔታ አለ ውስጥ ገብተን ሰዎችን እየጠየቅን የገባነው ስንሰጥ የነበረው እና በመንገድም ላይ ደግሞ ግራ ገብቷቸው ቁጭ ያሉ ሰዎችን እያናገርን ሌላውም ከዛ በተጨማሪ ያደረግነው እነዚህ አነስተኛ ስራን የሚሰሩ ጉሊቶችን ትናንሽ ስራዎችን የሚሰሩ ሰዎች ላይ በጣም ፎከስ ያደረግነው ይሄ ስራውን እየታገለና እጃን ፈጥም ያለው ላይ ብዙ ፎከስ አድርገናል በዚህኛው ጎን ለጎንም ደግሞ ለቤተክርስቲያን አካባቢ የነበሩ ሰዎችንም እነሱንም አድሬስ አድርገናል
በየሰፈሩ እየዞራችሁ መረዳት ያለባቸውን ሰዎች ስትፈልጉ ያስተዋልከው ብዙ አሳዛኝ ነገር እንደነበረ ቀደም ብለህ አጫውተኸኝ ነበርና እስኪ እሱን አድማጮች አታፍል ሳይፈ
ከባድ ነው እንደዚህ አሁን ለመለከም ትንሽ ያንዳንዱን ከበድ ይላልና በጣም ጥሩ ልብስ ለብሶ ዘንጦ ይሄደ ጠጋ ብሎ የሚጠይቃል እና አይ ለእናንተ አይሆንም ስንለው በጣም ስሜታዊ ሆኖ የሚያለቅስ ሰው ነበርና እነሱንም አድሬስ አድርገናል ግን መንደር ውስጥ በገባንበት ሰዓት ምረዳቸው አጥቶ ጎረቤቶች እየቀሙ ቁርስም ሳራት እየፈጣቸው ከቤት ማውጡ አጥመደከሉ ብዙ ሰዎችን አግኝተናልና እሱኛው በጣም ልብኝ ነካ ነው አካል ጉዳተኛ ሆነው ከቤት ማውጡ አሉ ጥሩ ሲሰሩ ሲንተሳቀሱ የነበሩ በሄነ ምክንያት አልጋ ይዘው ታመው ቤት ይቀሩ አሉ እነዚህ እየሄደን እየጠየቅን ነበር ሲሰጠን ነበርውና ይሄ ነው ብሎ ለመናገር በጣም ከባድ በጣም የብዙ ሰው ረብረብ የሚፈልግና እገዛ የሚጠይቅ ነው በየመንደሩ በየአካባቢው የምናየው በጣም ከባድ ነው እኛ በምሽት ሁሉ አንዳንዶቹን አግኝተን ስናናገር በቃ ግራ ገብቷቸው እንደወጡ የሚያረጉት ሲጨንቃቸው ደጅ ለቁጭ እንዳሉ ሁሉ ያጫወቱናልና ትንሽ ከበድ ይላል የሰው ርብርብ ያስፈልጋል ብዬ ነው የማስበው
ሌላው ያጫወትከኝ ነገር እንደውም እሳቸው ጋር ግቡ እዚችኛዋ ሴት ጋር ግቡ እያሉ እንደውም የሚያግዙን ሰዎች ነበሩ በየሰፈሩ ብለኸኝ ነበረ
እሱን ያገኘነው ወደዚህ ወደ ካዛንቺስ አካባቢ ነው እና ወደ አንድ ሰው ቤት ታማሚ ነው እርሱን አድሬስ ለማድረግ የምንሄድበት ሰዓት አንድ እህታችን አይተን እሷን እንኳን አድርሰች ብለን ልንሰጣት ስንል ነው ከኔ ይልቅ ለማማ ስጡልኝ ብላል ይዛን ገባች እድሜያቸው ገፋ ያለ ነው ነገር ግን በህመም ምክንያት አይናቸው ሙሉ ለሙሉ አያይም ሲታይ ግን አይናቸው እማይ ነው የሚመስለው እና ጎረቤት ነው ምግብ የሚሰጣቸው ለእሳቸው ስንገባ እሳቸውን መልሰው እኔ ጋር ብታመጡት ምንም አይጠቅመኝም እና ለእነሱ ስጡልንና ከእነሱ ጋር ደግሞ አንድ ላይ በጋራ እንመገባለን ያሉ እና በጣም ነው የሚያሳዝኑት አንድ ክሉስት ነው ያለው እሳቸው እንግዲህ የአካባቢ ሰው በጣም በቃ የዚህ አጋጣሚ ላመሰግን ወዳለው እሳቸውንም ያጠዋል ምግባቸውንም ሰዓት እየጠበቀ ይወስዳሉ እና በጣም ደስ ይላል እሳቸውንም እኛ በማንኬታችን ደግሞ በጣም ደስተኞች ነው ይህ ነው መስለኝ ይሳብቻል።
ሳይፈን እንግዲህ በሰፈር ውስጥ ራሳቸውም ብዙ ያልሞላላቸውም ቢሆኑ የባሰ ሰው ደግሞ ሲኖር እንደዚህ አሁን እንደገለጽካቸው ሰዎች እየተደጋገፉ እየተረዳዱ መኖራቸውን ስታይ ምን ተሰማ?
ለኔ በጣም ትንሽ ማለት በሚፈጠርበት ሰዓት በጣም አስጨናቂ ነበር። ማለት የችግሩ መጠን እንደዚህ የደውስት ገብተን ስናየው በጣም ከባድ ነው። አንዳንዱ ራሱ ከህሊና ማይጠፋ አለ። ጥሩ ለብሰው በጥሩ ሁኔታ ላይ ሆነው መጥተው እጃቸውን ሲዘረጉ ስናይ በጣም ነው ልብ የሚነካ ያለው እና አንዳንዱ ደግሞ ያቺን ዘይትና ሽንኩርት ስንሰጠው በጣም ትልቅ ነገር እንደሰጠ ነው ኮንሲደር አድርጎ መጥቶ ጫማችን ሲስም የችግሩ መጠን ምን ያህል እንደደረሰ ነው። በቃ እኔ ትንሽ ይፈታተናል። እንደዚሁ ውሎ ለመምጣት ተደስቶ ለመዋል ይከብዳል። ግን ያንን ነገር ደግሞ ለነሱ ይህንን በማድረጋችን ደግሞ ለችግራቸው በመደረሳችን ደግሞ በጣም ደስተኛ ነበር። የእነሱ ችግር ውስጣችን ልባችን ይነካዋል። ለነሱ ደግሞ ያንን በማድረጋችን በጣም ደስተኛ ነበር።
የቻላችሁትን እያደረጋችሁ ነው እና ደስ ሊላችሁ ይገባል። በመጨረሻ ሰይፈ፣ ይህንን በጎ ተግባር ወደፊትም የመቀጠል ሀሳብ ይኖራችሁ ይሆን? በዚህ ስብስባችሁ በትዊተር ስብስባችሁ
አለ? አሁንም ሰብሰብ ብለን በዚህ ዙሪያ እያወራ ነው። ምንድን ነው አሁን ብዙ ጊዜ ዲያስፖራው ይለፋል፣ ይደክማል፣ ብሩን ወደዚህ ይልካል። ግን ውጤታማ ነገሮችን ባለማየቱ አንዳንዱ በጣም ዲስከሬጅ ይሆናል። በዛ የተነሳ ይህንን ፕሮግራም በትክክል ሰርተን ስላላሳየናቸውም እነሱ በጣም ደስተኞች ናቸው። ገና ከዚህ በላይም ለመስራት አብዛኛው የመሰባሰብ ተጨማሪ ሰዎችን የሚንቫይት ለማድረግ እየተወያየን ያለ ነው እና ስራውም ከዚህ በላይ በተጠናከረ ሁኔታ ለመስራት ብዙ ሰዎችም እየመጡ ነው ያለ። ቀጣይነት ያለው ስራ ነው የሚሆነው። አሁን በቀጣይ ለሙስሊም ወንድሞቻችንና እህቶቻችንም በዓሉን ምክንያት በማድረግ የምንሰራው አለ። ተመሳሳይ ነገር እየቀጠልን ሰዎችንም ከችግር ውስጥ ለማውጣት በቋሚነት የምንሰራ ስራ ይኖራልና
አቶ ሰይፈ ዱኪ፣ ስለዚህ በጎ ስራ እና ጊዜህንም ስለሰጠህን እጅጉን አድርጌ አመሰግናለሁ። በድጋሚ መልካም የፋሲካ በዓል ይሁንልህ ለአንተም ለቤተሰብህም።
አመሰግናለሁ። እናንተም ይህንን አስባችሁ ስለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም በዓል እናንተ። ጥሪ የማደርገው ጎረቤት ብቻውን ይህን በዓል ባያሳልፍ እላለሁኝ። ያለውን ነገር ከጎረቤቱ እስቲ ከሌ ምን አለ ምንድን ነው እያደረገ ያለው ብሎ እንዲያካፍል ነው እንደዚህ አጋጣሚ የሚጠይቀው እና በጣም ብዙ ሰዎች በራቸውን ዘግተው ችግር ላይ በእርግጠኝነት አይተናል እና ሰው ያለውን ነገር እንዲያካፍል ብዬ ነው ጥሪ የማቀርበው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 16 2014 ዓ.ም የትንሳኤ በዓል ዝግጅታችንን ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ እንግዲህ በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የትንሳኤ በዓል ነው። እዚህ ጋር ቆም እንበልና አንድ የአውደ ዓመት ዘፈን ሰምተን እንመለስ። አሜሪካ ድምጽ ዋሽንግተን ዲሲ ዝግጅታችን ይቀጥላል። ዘንድሮ እንግዲህ ሁዳዴና ረመዳን አንድ ላይ ሰምረው ቆይቷል። ዛሬ በመላው የክርስትና እምነት ተከታዮች ዘንድ በኢትዮጵያ አመት ባሉ ተከብሮ የዋለ ሲሆን በውጭ ሀገር የሚኖሩ ኢትዮጵያውያንም እንደያሉበት ሀገር ሰዓት አቆጣጠር እያከበሩት ይገኛሉ። ታዲያ የዘንድሮ የሁለቱ እምነቶች አጽዋማት መገጣጠም በሁሉም ዘንድ መልካም ስሜትን ፈጥሯል። የእምነት ተከታዮቹ ስለ ሀገር ሰላም አብዝተው የለመኑበትም ጊዜ ነበር። ከዚህ በተጨማሪም በደሴ ከተማ የአፍጥር ስነ ስርዓት ላይ የክርስትና እምነት ተከታዮች ከእስልምና እምነት ተከታዮች ጋር በአንድነት ያሳለፉበትና የተጋገዙበት ጊዜ ነው። ዘጋቢያችን መስፍን አራጌ በሰሜን ወሎ ቆቦ በበዓሉ ዋዜማ ላይ የነበረውን የገበያውን ሁኔታ፣ የቃዎችን ዋጋ፣ ተስፋና ስጋት እንዲሁም አጠቃላይ ስሜትና ድባብ ተከታትሎ ያደረሰን ዘገባ ቀጥሎ ይቀርባል።
በደሴ ከተማ የሚኖሩትና በመንግስት ራይ የሚተዳደሩትን እሸት ዋሊን በከተማዋ ሮቢት ገበያ ከተሰባሰቡት በሺዎች የሚቆጠሩ የበዓል እንስሳት ሸማቾች መሃል ነበር ያገኘናቸው። የዘንድሮ በዓል ለሳቸው በሁለት ምክንያቶች ልዩ ነው።
ወሎ የሁሉም ሃይማኖቶች ህብረት የሚታይበት ሀገር በመሆኑ እኔ የክርስትና ሃይማኖት ተከታይ ነኝ፣ እናቴ ደግሞ የእስልምና እምነት ተከታይ ስለሆነች ያው ለሁለቱ በዓል ነው ወጪውንም አስቤ እየሰራ ያለሁት። ሮመዳንንም ፋሲካንም መታሰቢያ ያድርጌ ነው። ሮመዳንን በተመለከተ በርግጥ ሌሎች ወንድምና እህቶችም ስላሉ በሁለቱም ሃይማኖት ያሉ እነሱም ጋር ተጋግዘን የእናታችንን ሮመዳን በተሻለ መንገድ እንዲያልፍ ለማድረግ የተቻለንን እያደረግን ያለ ነው። ከሮመዳን ውጪ ደግሞ የራሴ ያው ትዳርና ህይወት ስላለኝ የሁለት ልጆችም አባት ስለሆንኩኝ ልጆች ያው የሚያስፈልጋቸውን ማሟላት ስለሚገባኝ ፋሲካን ያው የእርድ ፕሮግራም እንዲኖረን ለማድረግ ያው በአቅም ወደ 15000 ብር አውጥተን አንዲት ጥጃ ለአራት ገዝተናል። ከኑሮ ሁኔታ በገዝቶ ማረድ ከብዶናልና
የኑሮ ውድነቱን የሚያባብሱ ተግባራትና ግለሰቦችም ከድርጊታቸው እንዲታቀቡ በዓሉን አስመልክተው መልእክት አስተላልፈዋል።
መቼም ኑሮን በተነጻጻሪ ነው ከዚህም የባሰ ላይ ያለ ነው እያየን ያለ ነው። የሚወራውና በተግባር ላይ ያለው ከባድ ነው። ያው ኑሮን በወሬም የሚያጦዙት አሉ፣ በዚያም ላይ ደግሞ ገበያውም ላይ ያው ሁሉም ተናቦ ተግባብቶ ለመሄድ የሚያስችል አይነት አይመስልም። ያንን ማስተካከያ ለማድረግ መንግስትም ብቻውን ቢለፋ ጥቅም የለው አይመስለኝም። ህብረተሰቡ እርስ በርሱ ተናቦ በአቅሙ ሁሉም የሚያገኝበትን መንገድ መንግስት በተቻለ አቅም ጥረት ቢያደርግ ጥሩ ነው። በተለይ ተጓዳኝ የሆኑትን የዘይት አቅርቦት፣ የስኳር አቅርቦቶች እንዲሁ ባስለመደው መንገድ እንኳን ቢያንስ ጠብ ቢያደርግ የተሻለ ነው እና ይህንን ካላደረገልን ደግሞ ያው ቅቤው ቢጠፋ ዘይቱም ጠፍቶ ያው የሚመጣው ስጋና ዶሮ በአግባቡም አርዶ ለመብላት የሚያስቸግረን ይመስለኛል።
የቤት እመቤቷ አልማዝ መኮንንም ለበዓለ ትንሳኤው በሰላም ለመድረሳቸው ፈጣሪያቸውን ቢያመሰግኑም በዓሉ በኑሮ ውድነቱ ምክንያት ጥላ እንዳጠላበት አልደበቁም።
መቼም ከምንም ይሻላል ብለን ከባለፈው አመት ባይነጻጸርም እንደ አቅማችን ዶሮም ገዝተናል፣ ቅርጫም ነበር ይስደናል ገበያውማው በጣም ውድ ነው ቢያንስ ድሩ ከ 300 ብር ለ100 ብር ምን ገዛው ነው 1000 ብር 1100 ብር ይገዛልኝ ያለው
ቅርጫት በስንት ነው
ያሱ ደሙ በ 5000 ገብታ ለአራት
ገበያ ዞር ዞር ብለሻል አሁን
አው እጄ ነበር ሩቢትም ማራዳ አለን ያው ድሩም ሽንኩርትም በግም ጠይቀን ነበር ያው
የቀነሰው ይን ባለበት ያገኘሽ
እንዴ ምንም የቀነሰ ነገር የለም ባለበትም ያለ ነገር የለም ሁሉ ነገር ይጨምራል
ሽንኩርት ለምሳሌ
ሽንኩርት አሁን 40 ብር ገብታኛ
ኪሎ
40 ብር
ስንት ነበር
እዚህ 15 ብር 16 ብር ገዛ ነበር አሁን 40 ብር
ዶሮ አዘጋጅተሻል
እንዴ አው ገዝቻለሁ
ስለዚህ ለዶሮ የሚያስፈልገው ዘይት ሽንኩርት ሌሎች ግብአቶች አሉ
ወይ ዘይትማ አጣንሳ ወደሽ ብለም ደው ይገዛ ነው 5 ሊትር
በግል ስራ ተዳዳሩትና ሮቢት ገበያ ያገኘዋቸው ብርሃኑ ነጋም የኑሮ ውድነቱ በአሉን በቀድሞ ድምቀቱና ድባብ ለመቀበል እንዳስቸገራቸው ጠቅሰዋል።
የዘንድሮ ፋሲካ ዝግጅት ከዋጋ ንረቱ ጋር ምንም አይነት ዝግጅት አላደረግንም። የኑሮ ውድነቱ ጣራ ስለነካ አልቻልንም ማዘጋጀት። በፊት 2500 3000 ምን ገዛ በግ ዛሬ 6000 7000 የተባለ ዝግጅትም አላደረግንም። ዶሮ በዛ ላይ ውድ ነው። እስከ 1000 ብርም ይጠራል። ከነ ችግሩ እንግዲህ ባጥማችን የቻልነውን ተበዳደረንም ቢሆን ገዝተናል በግ
በምን ያህል ብር
በ6500 ብር
ገበያ ውስጥ ሲከራከሩ አይቼዎት ነበርና 88 68 ይላሉ ምንድነው
88 ማለት በገበሬው አጠራር 8800 68 ማለት 6800 እንደማለት ነው ጠሪያቸው
ከዚህ ቀደም እንዲህ አይነት በዓሎችን እንዴት ነበር የሚያከብሩትና የሚዘጋጁት
ታውን በፊት የበዓል ሁኔታ የበግ ግዢ ምናምን 44 45 ምን ገዛው 4500 4400 5000 ምን ገዛ የተሻለ ግዢ ነበር ትልቅ በግ ነበር አሁን ግን የ2500 የ35 ወደ 6-7000 ደርሷል
በተለይ ጦርነቱና መፈናቀሉ ያሳረፈው ጠባሳ ከአብዛኛው ህሊና ውስጥ አለመጥፋቱን የሚናገሩት አቶ ብርሃኑ የኑሮ ውድነቱ ሲታከልበት ቀድሞ ለተቸገሩ የምናደርገውን ድጋፍ ዘንድሮ እንዳናደርግ ከልክሎናል ብለዋል
ባሉ ከዛሬ ስናሳልፋቸው ከነበረው ለየት የሚለው ከወረራ በኋላ ያካይ ማህበረሰብ በለ ተፈናቅሎ የመጣውን በለው እስካሁን ሞራሉ አልተመለሰ ለጦርነቱ ምክንያት የደረሰበት ዘረፋ አለ ውድመት አለ ሁለተኛ በስነ ልቦና ተጎድቷል ማህበረሰብ ከዛ በኋላ የኑሮ ሁኔታም ጣራ ነክቷል በአውሮፓ ላይ ባለው ጦርነት ምስራል የሸቀጠቀ እንኳን ውድ ነው መንግስት እንግዲህ ድጎማ ቢያደርግ እስከዛሬ ከእያንዳንዱ ማህበረሰብ አስተባብረን አቅም የሌላቸውን በጋራ አድርገን እናከፋፍል ነበር ግን አሁን የዞር ለልመና ምን ጠይቃቸው ኃይሎች ራሳቸው ነገሪውም ራሱ ንብረቱ ምንም ስለወደመበት ፈቃደኛ የሆነ ማህበረሰብ የለም
አቶ ሸቱን ጭንቅ ሲሉ የጠሩት የጦርነት ወቅት በማለፉ ፈጣሪያቸውን አመስግነዋል
ረመዳኑም የክርስቲያን ሃይማኖት የጾም ወቅቱ ሁለቱም በተያያዥነት መምጣቱ ደግሞ ለየት ያደርጋል እኔ በድሜ እንዲህ ተያይዞ የሄደበት ጊዜ አላስታውስምና አሁን ግን ይሄ ሲሆን ደግሞ የግድ ሁሉም ለተጎዳውና ለተቸገረው ያለችውን አካፍሎ ቢበላ መልካም ይመስለኛል ምክንያቱም በዛ በችግር ወቅት እርስ በርሳችን በመተዛዘናችንና በመደጋገፋችን ነው ለዚህ ቀን የበቃነው ነው የሚመስለኝና አሁንም ይሄንን ማስቀጠል ቢኖር ከንግድ ጋር ተያይነት ያለው የንግድ ሰራተኛውም ቢሆን የራሱን ወድሞ ሙላት ብቻ ሳይሆን የሌላውን ማህበረሰብ ስሜት ቢረ በተለይ ነጋዴ አቅም በፈቀደ መንጠን ሌላ ተጨማሪ ሄዶ ያላወጣበትን ዋጋ እንደገና በዛው ላይ እየጨማመረ የሚሰጠውን ዋጋ ቢያስተካክልና ኑሮውን ተመጣጣኝ ባይሆን እንኳን አጋዥ ሆኖ ረጅ ሆኖ አብሮ ህዝቡ ጋር የሚኖርበት መንገድ ምክንያቱም ከዚህ በፊት በዛ በችግር ወቅት ትቶት ነው የሄደው ሀብቱንም ንብረቱ ነው ንብረት ሀብት መቼም ከወንድም ከአባት ከእህት ከእናት ጋር ቤተሰብ ጋር አብረ ካልበላው ንብረት ሆኖ ነው የሚቀረው እንጂ ይዘው አትሄድም
ከደሴ 200 ኪሎ ሜትር ገደማ ወደምትገኘው የሰሜን ወሎ ቆቦ ከተማ እናቅና እዚያ የአንደኛ ደረጃ ትምህርት ቤት መምህሩ አማረ ተገኛሉ ከዋጃ ከተማ በጦርነቱ ምክንያት 2010 ዓመተ ምህረት ላይ ወደ ቆቦ መተው ኑሯቸውን እዚያው ያደረጉት መምህር ከአምስት ቤተሰቦቻቸው ጋር ነው የሚኖሩት በመምህርነት የሚያገኙት ገቢ አነስተኛነትና የኑሮ ውድነቱ በዓሉን በፈለጉት መልኩ እንዳያከብሩ ቢያስገድዳቸውም የበዓሉን ድባብ ሲገልጹ
የፋሲካ በዓል ቆቦ ላይ አሁን ያው ደስ የሚል ድባብ ነው ያለው አካባቢው ደግሞ ከዚህ በፊት ያው በወረዳ ላይ ነበረው ፋሲካ የመጀመሪያው በዓል መሆኑ ትልቁ በዓል ዳው የሰላም ሁኔታ ቢቆቦ ከሰማራ ደና ነው። በርግጥ ራያ ቆቦ ከጠሩ አካባቢ የጦር ከተማ በመሆኑ እዛ አካባቢ ሰላም የለም። ይሄ ከተማው ላይ ያለው ሰላም አሁን የተረጋጋ ነው። ያው ለበዓል አሁን እንግዲህ ያለው ነገር ነው ኑሮ ውድነት ምንም ስላለ ዶሮ ምንም አድርገን ነው እያሳለፍን ያለነው።
ዶሮ በምን ያህል ገዙ?
እኔ 500 ብር።
ከዶሮ ውጭ በግ ምናምን ይገዙታል?
የለም። ገበያው ላይ ያለው ሁኔታ ግን ያው የጨመረ ነው። 7000-8000 አለፈየል እዛ በላይ ነው ያለው። ያ ያለውን እንግዲህ ስጋም ቢሆን ተቀርቅናን ማሳለፍ ነው። የኑሮ ውድነት በጣም አለ እዚህ ጋር። ከዛ እንግዲህ እዚህ ጋር ሆነ ባለ ደሞዝ ደግሞ ቤት ተጨምሮብን መቀጠልም ስለማትችል ነው እንጂ ቤት ቢሆን መፈናቀሉ ባይኖር ሌላ ብዙ ነገር ባይኖር እዛ እንደ ሁልጊዜ የምታልፈው ፍየልም በግ ምንም ገዝተህ ማሳለፍ እንችል ነበር።
የባሉን ዋዜማ በሙሉ ነጻነት ሳይሆን በደህንነት ስጋት እያስተናገዱ መሆናቸውን የሚናገሩት ሌላዋ የቆቦ ከተማ ኗሪ ደግሞ መሰረት ካሳይ ይባላሉ። አንድ ልጃቸውን ጨምሮ በስራቸው የሚያስተዳድሯቸው 4 ቤተሰብ አሏቸው። ጦርነቱ ላፍታም ቢሆን ቆሞ ስለ በዓል ማሰቤ በራሱ ፈጣሪን እንዳመሰግነው ያስገድደኛል የሚሉት መሰረት ካሳይ ዘላቂ ሰላም እንዲሰፍን መመኘታቸው አልቀረም።
የዘንድሮ ፋሲካ በዓል ከሌላው ለየት የሚያደርገው ያው ያለንበት ሁኔታ ያው አስኪ ላይ ነው የሚመስለው። ስለዚህ ይህንን ታሳቢ በማድረግ አሁን ይረብሹን ይሆን አሁን እንደዚህ የሆነ ጥቃት ያደርሱ ይሆን የሚል ስጋት አለብን። ከዛ ተጨማሪ ደግሞ ከተለያየ ቦታ የመጡ ስደተኞች አሉ። እዚህ ጋር በጣም የኑሮ ውድነት አለ፣ መጨናነቅ አለ። ይሄ ለየት ስለሚያደርገው በጣም ያስጠላል። አሁን ይቅርታ ስጋ ገብቻለሁ በ500 ብር። ከዚህ በፊት ግን በግ ገዛ ነበር፣ ፍየል ገዛ ነበር፣ ዶሮ ገዛ ነበር፣ ቂቤ ያነጥር ነበር፣ ገንፎ የራያ እንደዚህ ነበረ አዘጋጅ ተስተምልትለው። አሁን ግን የሁሉ ነገር ስትገባበት ያስጠላል። ባደርገውም የሆነ ረብሻ ሊኖር ይችላል የምትለው ስጋት አለ አይደለ? እንደዛ ሁሉ ጨመር ስላለ እኛ አሁን በዚህ ድባብ ውስጥ ነን። ለበዓል ወደፊት እንዲህ አደርጋለሁ ብለን ተዘጋጀውን ነገር አልተዘጋጀንም። እኛ ከዚህ በፊት ከራያ ውስጥ ስናከብር ምንም አብረን በዘን ደተን ሁሉ ነገር ካሽ ነው ሁሉ ነገር ደስ ይል ነበር። አምላክን ማመሰግነው አሁን ቢያንስ የአንድ ቀን የሁለት ቀን ደስታም ከአመታቶች በላይ ነው እና ለወደፊቱ ደግሞ ስጋት ሳይኖርብን ለመኖር እኛም ልጆቻችንን ትምህርት ቤት ገብተው በደንብ ትምህርታቸው እንዲማሩና ጥሩ ህይወት እንድንኖር።
አቶ አማረም ይሄ ሁሉ ያልፋል ይላሉ።
ኢትዮጵያ ሀገራችን ሰላም ሆና አሁን ካለንበት ጭቅጭቅ ሁሉም ይሄ መጋደልና መሞት ቀርቶ የሰላም ሀገር ሆና ልክ እንደ ሁል ጊዜው ማለት ነው ኢትዮጵያ ልክ እንደ ማንኛውም ጊዜ ከአጽናፍ እስከ አጽናፍ እንደሚቀጥለውና ፋሲካ በዓል በጋራ ብናሳልፈው ደስ ይለኛል። ሁሉም የትግራይ ወገኖቻችንም ነፃ ወጥተው እኛም ነፃ ወጥተን ከዚህ ከጸብና ከግጭት ቁማ ሰላም የሆነች ኢትዮጵያን ማየት ነው እንግዲህ ምንኞት። የራያ ቆቦ ወረዳ የገጠሩ አካባቢ አብዛኛው ህዝብ ተፈናቅሎ እዚህ ስለሆነ ያለው በጣም አስቸጋሪ ሁኔታ ነው የሚሆነው። ክርስቲያን በተስፋ ስለሚኖር እኛም በተስፋ ነው እየኖርን ያለ ነው። ክርስቶስ ራሱን ሰውቶ ብዙ ነገር ለእኛ ዋጋ ከፍሎ ወደ ድህነት ያመጣብን ስለሆነ እሱን በማስታወስ ነው የምናከብረው። እኛም እንግዲህ ለወደፊት ያለን ተስፋ ልክ እንደ ክርስቶስ ብዙ ዋጋም ይከፍላሉ ለህዝብ ነፃነት፣ ለደህንነት ልዩ ኃይሉም አለ፣ መከላከያም አለ፣ ሁሉም አለ። ነገ ሁሉ ፈተና አልፎ ወደ ሀገራችን ገብተን በሰላም ኢትዮጵያም ሰላም ሆና የትግራይ ወገኖቻችንም ነፃ ወጥተው እኛም ነፃ ወጥተን ከዚህ ከጸብና ግጭት ቁማ ሰላም የሆነች ኢትዮጵያን ማየት ነው እንግዲህ ምኞት።
የደቡብ ወሎ ዞን አገረ ስብከት ዋና ስራ አስኪያጅ ሊቀ ምዕምራን ብርሃነ ህይወት ሆነቱ ህዝበ ምዕመኑ ለበዓሉ ሲዘጋጅም ሆነ ሲያስብ ሊያስተውለው የሚገባውን ነገር ዘርዝረዋል።
በዚህ በኑሮ ውድነቱም በጦርነቱም ውስጥ ያለፉ በርካታ ህዝቦች አሏት። አሁን ላይ ኢትዮጵያ የትንሳኤውን በዓል ሲያከብሩ ከዛ ጨለማ ያወጣንን አምላክ፣ ከዛ ጦርነት፣ ከዛ ጭንቅ ያወጣንን አምላክ እያመሰገን በዓሉን እንድናከብር ጠይቃለሁ። የዓለም ጎደሎ አይደለች። በሀዘን ውስጥ ያሉ አሉ፣ ወገኖቻቸው የሞቱባቸው። ጦርነት ክፉ ነው፣ የሰው ህይወትን ያሳጣል፣ እንደገና ሀብት ንብረቱን ያጣል። ይህንን ማገዝ ነው ትልቁ ፋሲካ። ይሄ ነው በቃ። ይሄ ሲሆን ነው እግዚአብሔር ዘንድ ፋሲካ ነው ተብሎ የሚመዘገብልን ማለት ነው።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ዘንድ ሰኞ የቤተ መቅደስ ማንጻት ተግባር የተፈጸመበት ማክሰኞ ኢየሱስ ክርስቶስ በአስተምህሮቱና በግብሩ ዙሪያ አይሁዶች ላቀረቡለት ጥያቄ ምላሽ የሰጠበት ረቡዕ የአይሁድ ሊቃነ ካህናት ኢየሱስ ክርስቶስን ለመያዝ የመከሩበት፣ ሐሙስ ክርስቶስ የደቀ መዛሙርቱን እግር በማጠብ ትህትናን በተግባር ያሳየበት፣ አርብ በአይሁዶች ተላልፎ የተሰቀለበትና የሞተበት ዕለት ሆኖ ሰሙነ ሕማማት ተዘክሯል። እሁድ ሌሊት በእምነቱ ተከታዮች ዘንድ ንጉሡ ሞትን ድል ነስቶ ከመቃብር የሚነሳበትን ዕለት ይዘክራሉ። ፋሲካን መልካም በዓል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሚያዝያ 16 2014 ዓመተ ምህረት የፋሲካ በዓል መሰናዶ ነው። በመቀጠል የምናልፈው ደግሞ ወደ ትግራይ ክልል ነው። ትግራይ ክልል ከአንድ አመት በላይ በጦርነት የቆየ አካባቢ ነው። የዘንድሮው የፋሲካ አከባበር ምን አይነት ድባብ እንዳለው በተለይ በጦርነቱ ምክንያት ተፈናቅለው በመጠለያዎች ውስጥ ያሉ ሰዎች ደግሞ በዓሉን በምን መልኩ እንደሚያሳልፉ አነጋግረናቸዋል። ከመቀሌ ዘገባውን ያደረሰን ሙልጌታ አጽባሃ ነው።
ባለፈው አመት ጦርነቱ ሲጀመር ከትግራይ ክልል ምዕራባዊ ዞን ማይካድራ ከተማ ተፈናቅለው ወደ መቀለ ከተማ እንደመጡ የተናገሩት ወይዘሮ ስንዱ አየነ ይባላሉ። የትንሳኤ በዓል ከዚህ ቀደም እንዴት ያከብሩ እንደነበር ያስረዳሉ።
በጣም በደስታ ነን እናልፈ የነበረ ያረድነ በግ ያለው ይበላል ከደለው ያካፈልነ በጥሩ ነው እናልፈ የነበረነ ገና ወርስ ቀረው ለልጆቻችን ለራሳችን በጣም ልብሳችን ጫማችን ሲቀርብ አውዳሞ ሲቀርብ ደሞ በግ ያረድነ ምን እንበል በጣም ደስተኛ ሆነን ከበረ የነበረ።
ባለፈው አመት የመቀለ ከተማ ነዋሪዎች ለተፈናቃይ ማዕከላት ባደረጉት ድጋፍ በዓሉን ዳከበሩ የሚናገሩት ወይዘሮ ስንዱም ዘንድሮ በከባድ ሁኔታ ውስጥ እንገኛለን ነው ያሉት።
አምና በጣም ጥሩ ነው የነበር በራተ አጎስቶ ፍየል ተጎስቶ በጣም ዘይት ያለው ዘይት በሰል ምንም ልመለለ ሽንጉርቲ በጣም ነው የነበረ። መቀለ እንደዚህ ጥሩ ነው የነበረ ያሳለፍነው አምና በጣም ልክ ያለው የመቀለ ህዝብ ያምናው አሁን በጣም ነው ከፍተኛ ያለ አሁን ማተው እንኳን አውደ አመት ሊመስልና ምን ልበል በጣም ተጨንቀና ያለነ አውደ አመት ሁን አለ ለም አናውቅም አሁን በጣም ጭንቀና ያለን አሁንማ ምን ልበል የለም በቃ በመስከረም የተቀበልነ ነው መንግስት የሰጠን በቀደም ባሸራ ምናምን ወለ 15 ኪሎ ነው የተሰጠነ ሁለት ወር አርጎ ለአንድ ሰው 15 ኪሎ ነው የተቀበልነው። እስካሁን ምን ልበል አንድ ጊዜ እንበላለን አንድ ጊዜ ጾማችን እንውላለን ምን ልበል አሁንማ በጣም ጨልሞ ነው ያለ።
ስለቀጣይ ተስፋቸውም እንዲህ ይገልጻሉ።
ለቀጣይማ ምን ልበል ይሄ ሁሉ ክፉ አልፎ ለጦር እንደርሳለን ብለን ነው የምንመኘው። ለወደታችን ይሄ ሁሉ ጠባ አልፎ ዝጋሪ ቅሪ ይበልና ወደታችንማ እንደማውሃንም ጠማን ምንበል።
ወይዘሮ አጸደ ወረደ የተባሉ ከጸገዴ ወረዳ ተፈናቅለው እንደመጡ የተናገሩት በበኩላቸው
ታይሞ ይንህና ታናኸራለን አሁን ልተለን ሀዚ ታህይወትና በቀደም ማለት አብግልጽ ማለት ምርዚ አትባሃል ሀገዝ ነው ዚዝ መጸውን የለን ከምን ተክሐገዝ
አሁን እኛ በዓል ያከበርነው ያለነው ማለት የሚቻለው በህይወት መኖራችን ነው እንጂ ይህ ነው የሚባል ርዳታ ወደኛ የመጣ የለም። ከሁለት ወር በፊት ለአንድ ሰው 15 ኪሎ ግራም ስንዴ ተሰጥቶ ነበር። በስምንት ወራት ውስጥ 15 ኪሎ ግራም ያላገኘም ሰው አለ። 15 ኪሎ ግራም ማንን ነው የምታጠግበው? ያያህት ነው ቤታችን ወሃዋሃንም ምቸተው አመት በዓል አይመስልም ነው ያሉት። በመቀለ ከተማ ለበዓል በጎች ፍየሎችና ከብቶች በሚሸጥበት አካባቢ ያገኙት ሙልጌታ ገብረ ማርያም የተባለ እንደገለጸው ዘንድሮ ለእርድ ተብለው ወደ ገበያ የቀረቡት በአቅርቦት አንጻር ጥቂት ነው እንዲሁም ዋጋው ውድ ነው ብሏል።
የበዓል ሁኔታ ያው ሁሉም ነገር ንረው ተወደዋል። በጣም ውድ የሆኑ በሬ ነው ያሉት። ለዛ ደግሞ ቀርጫው ለአንድ ለ20 ሰው ለ10 ሰው ነው እየተሸጠ ያለው።
በጎች ምን ይመስላሉ ዋጋቸው?
እነሱም ከ1300 እስከ 6500 ነው ያሉት። እንደዛ እና በጣም ተወደዋል። አንዳንዱም ብር ስለማይበቃቸው እየተመለሰ ነው። ስለዚህ ሁሉም ነገር ተወደዋል። አንድ ግቢ ሆኖ አንድ በግ ገዝቶ የቀጣ ያያረጉት ነው። በኪሎ ከመግዛት ተብሎ ለበዓል እንደዛ እየተደረገ ነው። ከተማት ያው በህይወት ካለን ያው የሚያምር ይመስለኛል። ካውን ተዘክተን ነው ያለው የተሻለ ቢሆን መጣለው።
በዶሮ ንግድ የተሰማራ አቶ ኃይለ ማርያም ሹምዬ የተባለ በበኩሉም
ዶሮ ከ650 እስከ 700 ትልቅ የሆነ መካከለኛ ደግሞ 500 አለ እስከ 450 መካከለኛ አለ ትንሽ 400 ያው ብዙ አይገዛ በቃ ባንክ ስለሌለ እንት ይላል ባንክ የለም ወናቱ ባንክም የለም ብሬ የለም በቃ ምን የገዛ አይደለም አቆት ምንም የለም ባል ይችላል ምክንያቱም ትራንስፖርት የለም በቃ ዶሮ የሚጣ ሰው ደሞ ነጋዴ የተባለ ሄዶ መንጠት አይቻለም ምክንያቱም ትራንስፖርት የለም ምክንያቱም ደሞ ውድ ያረገው ደሞ እሱ ነው።
አቶ አስመላሽ ከበደ የተባለ የከተማዋ ነዋሪ በበኩሉም የራሱ የሚከራይ መኪና እንዳለው ገልጾ ሆነም ግን ካሁን በፊት በስራው ያገኘው ገቢ ባንክ በመዘጋቱ ሊጠቀምበት እንዳልቻለና ለበዓል ማክበር ይሁን ለአጠቃላይ ህይወቱ መቸገሩ ነው የተናገረው።
ፋሲካ ድሮና ሁን አንድ አይደለም አይኖይ በፊት እናከብረው ሁሉ አስፈዛ ሞልተ በግት ገዛለ ድሮት ገዛለ ቢስብ ስብስባለ ባንድ ላይ አብረ ተሳልፏል። አሁን ግን አመስ ባል አይደለም ለኔ ከያቱም ባንክ ላይ ብር ያለኝ ብር እንደሌለኝ ነው ያለው። አሁን ከሰው መጠየቃችን ሰው ሁሉ ብር የለው ባንክም ዝግ ነው መንገዶችም ተዘግተዋል ምንም ነገር ማድረግ አንችልም። ኦሬዲ አመስባል አይመስልም ግን ከእግዚአብሔር ጋር ጾመኛ ምንም ስላለ እሁድ እንደ እሁድ ነው የምናከብረው እንጂ እንደ ፋሲካ ሳይሆን እንደ እሁድ ብዬ ነው የማስበው። ለቀጣይ እንግዲህ ከእግዚአብሔር ጋር ያው ጥሩ ነገር ሊፈጠር ይመስለኛል ሰላም ከሆነ ኦሬዲ ያው የነበረው ህይወት እንዲመለስ ነው የምመኘው ሰው ሰላም ሆኖ አብሮን ዲቨላንድ ተጻና መስዋዕት በስነ ስርዓት እንዲያከብር እንመኛለሁ።
የኢየሱስ ክርስቶስ የትንሳኤ በዓል አከባበር አስመልክቶም አስተያየት የሰጡን የመቀለ ከተማ ዳግማዊት አክሱም ቅድስት ማርያም አድሃዙ ሰባኪ ወንጌል መምህር ጽጌ በርሃም
ትንሳኤ ማለት ያው ተንሳ ተነሳ ከሚል ግስ የተገኘ ሆኖ የዓለም መድኃኒት ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ እኛን ከዘላለማዊ የዲያብሎስ እስራት ነጻ አውጥቶ አድኖ ለዓለም ሁሉ በመስቀል ላይ ተሰቅሎ በሶስተኛው ቀን በእሁድ ዕለት ትንሳኤ የምንለው ያው እሱ ከሞት የተነሳበት መቃብር ክፈቱልኝ ድንጋያን ስልኝ ሳይል በህትም ንግልና ተጸንሶ በህትም ንግልና እንደተወለደ ሁሉ እነሆ መቃብር በተዘጋበት በዝግ መቃብር ሞትን አሸንፎ ኃያል አምላክ መሆኑን ለማስመስከር ከመቃብር የተነሳበት ቀን ስለሆነ ያው ትንሳኤ እንለዋለን ማለት ነው። ትርጓሜው ምንድነው? ሞት እንደተሸነፈና ከዛ በክርስቶስ አምነው የሚሞቱ ሁሉ ሙተው እንደማይቀሩ እኛ እንደምንነሳ ሙተን እንደማንቀር መቃብር ተከፍቶ ከሞትንበት መቃብር ህይወት ዘርተን በጌታ ቃል እንደምንነሳና መጨረሻ ወደ ሰማይ ሄደን ከእግዚአብሔር ጋር እንደምንኖር በግልጽ የሚያስረዳ ትምህርት ነው ማለት ነው።
ጦርነቱ ከተጀመረ ወዲህ በየቀኑ በጸሎት ነው የምንገኘው ብለዋል መምህር ጽጌም።
ህዝቡ ከሁሉም በላይ በተለይ በቤተክርስቲያናችን አጀንዳ በህዝብ ክርስቲያናችን አእምሮ በዚህ ሰዓት ሌላ አጀንዳ የለውም። ቀንና ሌሊት እግዚአብሔር አምላኩን እየለመነ ነው ያለው። ምክንያቱም ይህ ከበባ ድሮ ዲያብሎስ እኛ ወደኛው ማለት ለአዳም እና ሔዋን በመጣው ስህተት መሰረት ለ5500 ዘመን ከቦን ነበር ገዝቶን ነበር። አሁንም በሰዎች ላይ አድሮ ትግራይን በከበባ ላይ እንድትሆን አድርጓልና ይሄ መንፈስ የሰይጣን መንፈስ ነው። በሰዎች ላይ አድሮ የሰራው ስራ ስለሆነ የቤተክርስቲያናችን አባላት ምእመናን በሙሉ ከሊቃነ ጳጳሳቱ ጀምሮ በየደብሩ ያሉ አገልጋዮችም ጭምር በጸሎት ላይ ነው ያሉት። ጾም ስለሆነ ሰሙነ ሕማማት ስለሆነ ብቻ ሳይሆን ይሄም ግዜ ካለቀ በኋላ ከሰኞ ጀምሮ ጧትና ማታ ምህላ አለ። የዚህ ምህላ ዋና ዓላማ ዋና ታርጌት ምንድነው? የትግራይ ህዝብ በሰላም እንዲኖር ከበባው እንዲፈታ እርቅ እንዲወርድ በየምሽጉ ያለው በየበረሃው በየጫካው የሰፈረ እንኳን የትግራይ ሰራዊት የትኛውም ይሁን የኢትዮጵያ ወጣት ሁሉ ወደ ነበረበት ተመልሶ ወደ ልማት እንዲመለስ ሰው በሰላም ገብቶ በሰላም እንዲወጣና ወይ ደግሞ በሰላም ወጥቶ በሰላም እንዲገባ ሀገሩን እንዲያለማ ወደ ነበረበት እንድንመለስ ነው የዚህ ጸሎት ዓላማ። ወይ
ለቀጣይ ተስፋ ምኞታቸውም እንዲህ ገልጻሉ መምህር ጽጌም።
ቀጣይ አመት እንደ እግዚአብሔር ቅዱስ ፈቃድ ያው አልመካም አልጠራጠርም በእውነት እግዚአብሔር ይረዳናል በቅርቡ ይረዳናል ብዬ ተስፋ አደርጋለሁ። ያው ለሚቀጥለው አመት አምና እንደዚህ ነበር ይሁን አሁንማ ሁሉም ነገር ተወግደውልን ወደ ነበርንበት ተመልሰን ተመስገን እግዚአብሔር ብለን በቤተክርስቲያንም በየትም በዓል ቢሆን አምና ምን ላይ ሆነና ክብረኑ ነበር ብለን ያለፈው የዘንድሮ ሰቆቃ የምናስታውስበት ጊዜ ነው የሚሆነው እንጂ ይሄ ነገር አይኖርም የሚቀጥለው አመትና የሚቀጥለው አመት በናፍቆት ነው የምጠብቀው።
መልካም በዓል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 16 2014 ዓ.ም የትንሳኤ በዓል ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። የመለጣችሁን መሰናዶች amharic.vnews.com ድረገጽ ላይ መከታተል ትችላላችሁ። እንዲሁም አስተያየትና ጥያቄዎቻችሁን በቪኦኤ አምሃሪክ የፌስቡክ ገጽ ላይ ልታደርሱን ትችላላችሁ። ዛሬ እንግዲህ በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የትንሳኤ በዓልን ምክንያት በማድረግ መሰናዶቻችንን ይዘናል። በመቀጠል የምናልፈው ደግሞ በቱሪዝም ዘርፍ ውስጥ ይተዳደር ወደ ነበረው ወጣት ዮሐንስ አይቸው ነው። ዮሐንስ አይቸው በኮቪድ-19 ምክንያት ገበያ እየቀነሰ ሲመጣና የቱሪዝሙ ዘርፍ ሲቀዛቀዝ አንድ አመት ሙሉ ስራ አጥቶ ነው እንደተቸገረ ይናገራል። ይሁንና ኮቪድ ደግሞ የጽሙና ጊዜ እንደሰጠውና ከዚህ ቀደም ሲያስበው የነበረውና ቢሞክር የሚለው የንግድ ሐሳብን እንዲሞክር እንደረዳውም ይገልጻል። ከዚህ በመነሳት ሴሎ ክራፍት ጠላ በአሁን ሰዓት ለብዙዎች ጠላ መጥመቅ ለሚችሉ እናቶች የስራ እድል መፍጠር የቻለ ሲሆን ባህላዊውን የእናቶቻችንን የቤት ውስጥ ቢራ ወይም ጠላ ከጓዳ አውጥቶ በክብር እንዲቀርብ ማድረግ አስችሏል። ከዮሐንስ አይቸውና በሴሎ ክራፍት ጠላ ውስጥ የጠላ ጠማቂዎች ሐላፊ ከሆኑት ኮይዘሮ ፋሲካ አሰሙ ጋር ከዚህ ቀደም ቆይታ አድርጌ ነበረ። ቆይታችን አቶ ዮሐንስ ስለ ሴሎ ክራፍት ጠላ አጀማመር ከሚያብራሩበት ይቀጥላል።
I am sorry. ገፍት ወጣልና አንዳንዴ ኮሮናን ባለነት ሆነው ላሉ እንደሚታወቀው እና ከጥንት ጀምሮ የነበረና ማንኛውም ምግብ ስለሚያውቁ ሁሉም የሚጠቀመው በአንዳንድ አካባቢዎች ሲሆን በየቀኑ በየመኖሪያ ቤት ውስጥ የማይጠፋ ነው። ግን ያምን ነገር እኔ አዲስ አይደለሁም ወደ ንግድ ዓለም ሳመጣው፣ ግን ከነበረው አሰራር ለውጥ እና ደግሞ ለሰላ ያለውንም ቫሊዩ ጨምሬለት የተፈጥሮ ነው ኬሚካል ነው የማይጨመርበት በእጅ የሚሰራ በንሱ እህሎች ተመርጦ በሚሰሩ እህሎች የሚሰራ ወደ ገበያ መግባት እንዳለበት እና ተቀባይነት እንዲያገኝ ለማድረግ ዋናው አላማ በተወሰነ መልኩ ተቀባይነት እያገኘ ነው። አሁን ፈላጊም እየጨመረ ነው። ቆንጆ እየሆነ ነው።
ጠላውን ይዛችሁ ይህንን ነገር በሆቴል ቤት ደረጃ እናቀርብ ስትሉ መጀመሪያ የነበረው አስተያየት ምን ይመስላል? ከባለ ሆቴሎቹም ሊሆን ይችላል ከተገልጋይም አንጻር አያይዘን ገብ
ከጀመር ነው። አሁን አንድ አመት ሆኗል። ግን ወደ ሆቴል ውስጥ ማስገባው የተለያዩ አስተያየቶች ሰጡ ነበረ። ቅርብ ጓደኞችም ከቅርብ ቤተሰብም እንዴት ጠላ ተሰርቶ ይገኛል ገንዘብ ነው ጊዜና ሰዓት ምን መግደል ነው የተለያዩ አስተያየቶች ነበሩ። ግን እኔ በውስጥ ያመነው ነገር ስለነበረ ክፍተቱን ደግሞ ታይቶኛ። ምክንያቱም እናቴ ጠላ ስለምወድና ጠላ ለማግኘት ስትፈልግ ወይ በዓላቶች መጠበቅ አለበት ወይም ደግሞ አንዳንድ ቦታ ሲኬድ ደግሞ ትንሽ ጥራቱም ጥህናውም ማለት ያሉ ቤቶች ሲሆኑና ለመጠቀም ምትሉ ያስቸግር ነበረ። ግን ይህን ነገር የመጣውም ደግሞ አንደኛ ሁላችንም ያለንን ለባህላችን ለራሳችን ያለን አመለካከት ትንሽ ከፍ ማድረግ እንዳለብን ስላወሱ ምን አይነት ቦታ ላይ ይዤ መውጣት አለብኝ ጠላውን እና ምን ያህል ከፍ ማድረግ አለብኝ ሰው ውስጥ በዚያ ደረጃ ሲመጣ አካባቢ እንዴት ነው የሚለው እሱን አሰብኩኝና አንድ ወደ ቦሌ አካባቢ አንድ ለመከራየት ጀመሩ። የመጀመሪያ ሰሞን የመገረምም አለ። አንዳንዱ ደግሞ እንዴት አስቸኮ ለምሳሌ ብዙ ሰዎች ወደ ቢዝነስ ሲገቡ የታየ ነገር የተሞከረ ነገር ላይ ይደፍራሉ እና አንተ ምን መነሻ አለ ምን አይነት የጀመርኩ ኪሳራስ አላሰራህም ወይ ምናምን የሚሉ ሰዎች ነበሩ። ትንሽ ግርምታ ፈጥሮ ሰው ሲበዛ ይህ ጊዜ ነው የወረስ ነው ሰው ያቆማል ብሎ ነበረ። ግን እንደተባለ ሳይሆን አሁንም ድረስ ጥሩ ተቀባይነት አግኝቶ ሰውም እየወደደው ህዝቦችም ማስተያየት እየሰጡ እስካሁን ድረስ አንድ አመት አልፏል። እንግዲህ አንድ አመት ከሁለት ወር አካባቢ
እንግዲህ በጣም ደሞ ለየት ባለመልኩ በማህበራዊ ሚዲያ ላይም የጠላቂጣውን የሚጋገሩትን ሴቶችና እናቶች ያስተዋወቃችሁ በስራ ላይ የሚሳተፉትን ገበሬዎችም ያሳያችሁ ነው የምታስተዋውቁትና እስቲ ጥቂት ስለዚህ እናቶችን ገብኝ
መጀመሪያ በአንድ ሰው ነበር የተጀመረው ከዛ በኋላ መጀመሪያ እኛ ፍላጎታችንን የነበረው በዛ ያሉ ሴቶች በተለይ በቤት ውስጥ የሚሆኑ ወይ ሲንግል እናቶች ሲሆኑ ለልጆቻቸው ልጆች የሚያሳድጉ እናቶች ይህ የተፈቱላቸው አንደኛ ሙያው በእጃቸው ነው። በቀላሉ ሊያግዙን ይችላሉ። በቀላሉ አብረው ሊሰሩ ይችላሉ። በዛ ደግሞ እጃቸው ላይ ባለው ሙያ እኛንም ጠቅመው እነሱም ተጠቅመው እንደገና ደግሞ ጠላንም ወደ ከፍ ወዳለ ደረጃ ለማሳደግ ህብረተሰቡ በፊት ከነበረው አመለካከት ወጥቶ ከፍ ወዳለ ፌስቡኮችም እንደዛ በዛ መጠን የተጠቀምኩት በጣም ብዙ ሴቶች አሉ። አሁን የሚጋግሩ ብቅል የሚያበቅሉ የጣሻሮ የሚቆሉ እነዚህ እንጨት ምናምን ውሃ የሚያመጡ ብዙ አይነት ሰዎች አሉ። እሱን መጠቅመያናችን ይሄ ነገር ከተጠቀምንበት እኛም ልንለወጥ እንችላለን የሚል አስተሳሰብ እንዲይዙም ነው። ምክንያቱም ሁል ጊዜ በእጃቸው ያለው ወርቅ አለ ግን ያንን ነገር ወጥቶ ገንዘብ ሊሆን አልመሰላቸውም። እንደገና ደግሞ እስከዛሬም ደግሞ እንደሚታወቀው ለጠላ የሚሰጠው ግምት እንስራ መቢል እንኳን ከእጅ ወደ አፍ ነው እንጂ ወደ ተሻለ ህይወት አይወስዳቸው። እነሱም ተጠቃሚነታቸው ይጨምራል ማለት ነው።
የጠላዎቻቸው ስሞች እንደምትጠቀሙት ግብአቶች የተለያዩ ናቸው። ድናቸው ጥቂት ይበሉኝ ያየሁት ነገር ስላለ ነው።
አሁን 9 አይነት የጠላ አይነት አለ። እያንዳንዱ የተለያየ ዋጋ አላቸው። በአብዛኛው ተመሳሳይም የሆኑ ዋጋ አላቸው። ለምሳሌ በስንዴ የሚሰራው መብረቅ ብለነዋል፣ ትንሽ ጠንከር ያለ ስለሆነ። በዳጉሳ የሚሰራው ደግሞ መስተፋቅር ብለነዋል። በቁም የሚሰራ እንዲሻ ይባላል። እና ደግሞ እነዚህ እህሎች ተቀላቅለው የጤፍም በቆሎም ስንዴም ገብስም አንድ ላይ ደግሞ የሚሆንበት ደግሞ አንድነት ብለነዋል። የገብሱም ደግሞ ሶምሶማ ብለን እንጠራዋለን። የዘንጋዳ ደግሞ እሸቴ ብለን አውጥተንለታል። አለማዊ እሸቴ ገፍነ ገፍን ነበረ ዘንጋዳ እያለ እና እሱንም ለማስታወስ የሰየነው ስም ነው እሸቴ ብለነዋል። ሌላ ደግሞ በማር የሚሰራ አለ። የጤፍ ደግሞ አለ። የጤፍ ደግሞ ገነት ስለናል ከሁሉም ዋጋውን ወደድ የሚለው የሰፍ ነው። 65 ብር ነው እሱ በተባለ። ሌሎች ደግሞ የምንጨምራቸው ጠላዎች ይኖራሉ።
ሌላው ደግሞ ዜሮ ዌስት ወይም ደግሞ ከብክነት የጸዳ የንግድ አሰራር እንደምትከተሉ ይህም ደግሞ ለአካባቢ ጥበቃም እንደሚጠቅም አይቻለው በማህበራዊ ድረገጻችሁ ላይ ስታስተዋውቁና እስቲ ጥቂት ስለሱ በጠላ ጠመቃ ሂደት ውስጥ ዜሮ ዌስት የሚባለው ወይም ከብክነት የጸዳው ማለት ምን ማለት ነው?
ዜሮ ዌስት ማለት እንዳለ የምንጠቀማቸው እህሎች ለምሳሌ አተላው ከጠላው ከወጣበት በኋላ አተላውን አንጥለው እዚሁ በአዲስ አበባ ከተማ ውስጥ ያሉ አርብቶ አደሮች አሉ እና ለነሱ ነው ዴይሊ የምንሰጠው አተላውን። ምንም አይነት ዌስት የለንም ማለት ነው።
ይህንን በስጦታ መልክ ነው የምታደርጉት ወይስ ደግሞ የንግድ ትስስር አላችሁ ከነዚህ ገበሬዎች ጋር?
አይ የለንም፣ በነጻ ነው የምንሰጣቸው።
እሺ፣ በቀጣይስ ምንድነው እሱ የምታስቡት? ሴሎ ጠላ በቀጣይ ምንድነው እሱ የሚያስቡት?
አሁን በቀጣይ ብዙ ፈላጊዎችን እያገኘ ስላለና ምርቱንም ጨምረን ለማውጣት ስለፈለግን አሁን እንደ ቬንደሮች የተመረጡ በከተማ ውስጥ ያሉ ስለማከፋፈል ጀምረናል። አሁን ቬንደሮች የምንሰጣቸውን ጠላ ፓስቸራይዝ ለማድረግ እየሞከር ነው። በጣም ብዙ ከቆየ የአራት ቀን የአምስት ቀን ነው ቶሎ የመቆምጠት ባህሪ አለ። ግን አሁን እስከ 10 ቀን ድረስ እንዲቆይ እያደረግን ነው።
በጣም ነው መሰግነው ስለነበረን ቆይታ አቶ ዮሐንስ ክርስትልኝ።
እኔም አመሰግናለሁ።
አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍላችሁ የቆየው የፋሲካ በዓል መሰናዷችንን እዚህ ላይ አጠናቀቅን። አብራችሁ አመሻውት ኢደን ገረመው ከመላው የአሜሪካ ድምጽ ባልደረቦችና ዘጋቢዎች ጋር በመሆን ነው። በዓለም ዙሪያ ላላችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ የትንሳኤ በዓል የሰላም የጤና የደስታ እንዲሆንላችሁ እየተመኘን በነገው ምሽት በመደበኛ መሰናዷችን እንጠብቃችኋለን። ሰላም ጤና ስጥልኝ። Thank you.